누가리라.
ሰላም ተመስተለረ ተከበራችሁ አድማጮቻችን እንደምንፈታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል አደረሳችሁ ማለት እንወዳለን። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያላችሁን መራርጠን ይዘናል። የአውደ ዓመት ሙዚቃዎችም አሉን። አብራችሁን ታመሹ ዘንድ እንጋብዛችሁ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር ነው። አብራችሁን ኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊቷ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሀዘን ዳርጓል። ተቾችም መንግስት የአዲስ አበባ የኮሪደር ልማት ብሎ የጀመረውን የከተማ እድሳት እቅድ ህንጻዎችን ከማውደም ባለፈ ማህበራዊ ትስስርን እያፈራረሰ ነው ይላሉ። የአጃንስ ፍራንስ ፕሬስ ያደረሰን ዘገባ ስመኝሽ ቆየ ካነጋገረቻቸው ነዋሪዎች ጋር አርጋ እንደተከታዩን ዘገባ አሰናድታለች።
ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እንብርትና የዘመናዊነት አውራ ብቻ አይደለችም። እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማው አስተዳደር በሚያካሄደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሀዘን ውስጥ ትገኛለች። ታሪካችንና ማንነታችን የጠፋው ትላለች በጥልቅ ማዘኗን ስትገልጽ። የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈርገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንጻዎች አፈርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ እድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርጓል። በኢትዮጵያ የመጀመሪያው የባክላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከነበሩ ኬክ ቤቶች በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዛው በንግድ ስራ ይተዳደር የነበረው ዮናታን ኃይሉ ከሲኒማ ኢምፓየር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምጽ አጋርቷል።
በጣም የሚረብሽው በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስጥም ቦታዎች ላይ ትታያለሽ። ከአንቴር ጋር ቆመሽ ወደታች ብታይ በጣም ነው ልብ የሚያደረው፣ በጣም ነው የሚረብሽው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ ነው፣ በጣም ነው የሚረብሽው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 አመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው ያሳደገ ነበር። ከልጅነት እስከ ዕውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል።
እዛ ከቤት ሁሉ እንዳደገ ሰው ታምራት ምን ይስማል? ጎረቤት ጥይቴንሽ ይስማቸዋል። ልብሳቸውን ይማረው እናትና አባቴ በህይወት የለም። ቢኖር አቶ ማርጋ ምን ይስማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ታቹ ምንድነው ይሄ አማራጮች አሉ ተብሎ በፍላጎት ይሆን እኮ ማለት ለውጥን ማን ይጣላል? ተፈጥሯዊ አይደለም ለውጥ ማን ይጣላል? ግን ደግሞ ያንንም ደግሞ በተለያየ ዓለምም እኮ ፖሊሲዎች እኮ ተከብሮ ይኖራሉ አይደል? አይ ነው አሁን ትውልድ ያደኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለው ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ። ባንዱ ድን በግድ እኮ ጣናደብ ወረዳ ብትሄጂ ክርክር በስነ ስርዓት የሚያናግርሽ የለም። ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
የሰላሳ ዓመቷ የመንግስት ሰራተኛ ሰሚራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች። አጃንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለስልጣናት ሰሚራ ተወልዳ ያደገችበት ቤት እንደሚፈርስ ለቤተሰቦቿ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። ያንደ ጻልጅናት የሆነችውና በችኮላ በተፈጸመው ርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሀዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ ባንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጥቶን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን ያዘው ህንጻ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ ይላል ሳሚ። የራሴ ሱቅ ነበረኝ አሁን ግን ምንም የለኝም የሚለው የ40 አመቱ ጎልማሳ አሮጌ ሊሆን ይችላል ቆሻሻ ግን አይደለም ለኛ ቅርሳችን ነው ሲል ሀዘኑን ይገልጻል። ተቾችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ህንጻዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የስነ ህንጻና የከተማ ልማት ባለሙያ ናቸው።
ሰባት እድሜ ያስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ ገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስሮች የተሳሰሩ ናቸው። አንዳንድ አሉ ለምሳሌ ከሰው ቤት የሰው ቤት ይሄዱ አንዳንድ ተባባሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይህ የነበረው ማህበራዊ ትስስር እና ይህ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደሰበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውን በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለበት ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅና ሰዎቹን ከአካባቢያቸው አለመንቀል ነበረ።
በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፓውያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በ20ኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሃራሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓመተ ምህረት በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሃራሬ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች፣ ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያወሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የስነ ህንጻ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓውያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለስልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ህብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ የስነ ህንጻ ባለሙያው ፒትኔደር። የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓመተ ምህረት ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። ያሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የስነ ህንጻና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ።
በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ነው ያቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን እናስባቸዋለን። ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት የቱ አዳዲስ ዛጋም ይጨመሩ ጥቃቅንም የሆኑ ተለቅተለቅ ያሉም የሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሩ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው።
እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሃል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል። በካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንጻዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባው ያለው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንጻ ዕድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳን ጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም ኗሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት 30 ዓመታት ፒያሳ ላይ በንግድ ተተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንጻ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት ራቁቱን የቆመ ህንጻ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምጽና በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። I'm sorry.
ዘገባዎቻችን ይቀጥላሉ። በመቀጠል ደግሞ የምናስተዋውቃችሁ ስፖርት ፎር ቼንጅ የተባለ ለትርፍ ያልተቋቋመና ወጣቶችና በስፖርት ትስስር ላይ የሚሰራ ተቋም ነው። በደስገባ
የፍትህ እግር ኳስ አካዳሚ አሰልጣኞቹ አባን ሸረጋ በስራ 200 ሜትር ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራውን ሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርት ብቻ ሳይሆን ሁለገብ የሆነ ዕውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ተገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ሶቶችን እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለው እግር ኳስ የሚያሰለጥን በቃ እግር ኳስ ነው፣ እግር ኳስ ብቻ ነው የሚመስለው። ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን አቸው መሆን ያለበት ትምህርት ነው። ከናዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈንድነሽ ኮን ይችላል። ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድን ነው በቃ ባልጠበቅኩት መንገድ ልሱ ጋር ነው። በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዌርነሱን የሚያገኙት ከዛም በመነሳትኛ አሁን ብዙ የምናስተምራቸው ልጆች አሉ። እንደነሽ በተፈጥሮ ናቹራል ያገኙት ስክሪንት ነገር አለ አይደለ? ተመርኩዘን እግር ኳስ ተጫዋች ነገር ባይሆኑ ብለን
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራች እና ዋና ስራ አስፈጻሚ አሃዱ ገብሩ ይናገራል።
እነዚህ ነገሮችን ሰራ አራት መሰረታዊ ምሰሶዎች ወይም ደግሞ የተመሰረተባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማፍጠር ነው። በእንግሊዝኛው ትንሽ ይቀላል፣ የኔትወርኪንግ ፓርትነርሺፕ ፕላትፎርም መፍጠርና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ያቱም አሰራሳ ቢንዳ የምንሽ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተር የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርጎች በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጭ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደመሰራ የሚጠቀሙ መንግስታዊ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህ በማሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ አላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሪፊጂውን፣ ማርጂናላይዝድ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርት የምናካትትበት ሁለተኛው ፒለራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ ተቋማት ግንባታ ያስፈልገናል። ተቋማት ካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልምና ዘላቂ ለማድረግ ተቋማትን የመገንባት ተቋማት የማብቃት ፕሮጀክት አለን ወይ? አንዱ ፒላራችን ሶስት ፒላራችን ነው። በአራተኝነትና የመጨረሻው ፒላራችን ስራ በዲጂታላይዜሽን
የስፖርት ፎርቼንጅ መስራች አዱ ገቡ። በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የተመሰረተ ጥራት ከማረጋገጥ አንፃር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ ሴቶችንም ወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬጁስ ኢኳሊቲስ የሚለው ለምሳሌ ኢኳሊቲ ሴቶችም ወንዶችም በሰላም ቦታ ሊሆን ይችላል፣ በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንፃር ምንሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢሚሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ ማለት እንግዲህ ምናምንበት የኛም ድርጅት መሰረት በጋራ መሰራት ያለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኛ አባይነሽ በስፖርት ፎር ቼንጅ አማካኝነት ያሰልጣኙ ስልጠና አድማሳችንን አስፍቶታል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቋሙ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸው ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው ማለት ነው ካልሳሳትኩ። እኔም አንድ ተሳታፊ ነበርኩኝ ያኔ። ልጆቹ ጋር ሰልጣኞቹ ጋር ተስፋ ምናምን ታያለሽ። እንደዚህ ሌላ ሰው መጥተውን ትምህርት ሲሰጥ ያን ያሁን ናሀዱ እና ዶክተር ካዶስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው በአጭሩ ሰውዬው አጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለንበትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለምብን ሰዓት ላይ ነን። ስፔሻሊ ያ ትምህርት የተሰጠበት ደግሞ ከረንት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምኑ ምኑ ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበረ። እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው፣ እያወራን ያለ ነው ስለ ህይወት ክህሎት ነው፣ እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅ የምንለው ደጅም ጊዜ የሚፈጅም እኔ እንደ ድርጅት መስራች ሲያስያዝ ቮለንተር ነው የማደርገው። 100 ፉል ታይም ቮለንተር ነው እያረኩ ያለሁት። ሌሎችም ቲሞቻችን ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳብም ከማስረት አንጻር ምን ፈልገዋል ያ ላይ ይቀራል ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ። ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ስራ ይሰሩ። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቨንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል። እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ። እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ መሳሰሩን ነገር አይፈልጉትም።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ አዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑን ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
Thank you. ሙታን ቀላፉት በኩራት ሆኖ ከሙታን ተነስተዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20
ብራችሁ አድማጮቻችን ለምሽት ያዝናችሁ መስተናገዶች ስለይ ተጠናቀዋል። በዓሉን ለምትከቡ ሁሉ በድጋሚ እንኳን ለብርሃነ ትንሳኤ አደረሳችሁ ማለት እንወዳለን። የደንገረመው መስተናገዶን በመምራት ኤልያስ ማርስሮችን በማቀራረብ ጽዮን ግርማ በዋና ዘጋጅነት አብረናችሁ አምሽተናል። በነገ ምሽት በመደበኛው የሬዲዮ በቴሌቪዥን መስተናገዶችን እንጠብቃችኋለን። ሰላም ተነስተልን ተናገሩ። Thank you.